Gambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
የጥር 5/2014 ዓመተ ምህረት የጋቢና ቪኦኤ የሐሙስ ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምን አምሽታችኋል? የምሽቱ ተረኛ አስተናጋጅ ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን አብራችሁ የምዘልቅ ይሆናል። እናንተም አብራችሁ እንድትሆኑ በአክብሮት እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
እንግዲህ ያው ሁሉም እስከዛሬ ድረስ ከጀመርንበት ቀን ጀምሮ ከስሙ ጀምሮ በጣም ደስ የሚል ምላሽ ነው ያለው ከወላጆችም ከልጆችም ደስታቸውን እንደነናየው።
የሰማችኋት ኑ ጭቃና አኳ የተሰኘው ፌስቲቫል አዘጋጅ ወይዘሮ ሐመራ አያሌው ነው በምሽቱ እንግዳችን አድርገናታል። በሌላ በኩል በኢትዮጵያ ልዩ በሆነ መልኩ ለአዛውንቶች የጤና እንክብካቤ መስጠት ከጀመረ አንድ ተቋም ጋርም እናስተዋውቃችኋለን።
ታካሚዎችን ወይም አረጋውያኖችን እኛ ጋር አስገብተው ያላቸውን ለውጦች ሲያዩ በእነሱ ደስታ ሞር እንደውም ለሰዎች እየተናገሩ ለእኛ እንደ አድቨርታይዝመንት ራሱ ሆኖልናል። እና
የግሬት ህሙማንና የአረጋውያን እንክብካቤ ማዕከል አጋር መስራች ዶክተር ጾም ሰለሞንን ነው የሰማችሁት። በዚህ ዙሪያ ዘገባለን፣ ሌሎች ጥንቅሮችንም ይዘናል። አብራችሁ እንድታመሹ በአክብሮት በድጋሚ እየጋበዝን አሁን ሀብታሙ ስዩም ከአለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያሰማችኋል።
አመሰግናለሁ ኤደን። የናይጄሪያ መንግስት ለሰባት ወራት በትዊተር ላይ ጥሎት የነበረውን እገዳ ያነሳ መሆኑን አስታወቀ። እገዳው የተጣለው የናይጄሪያ ፕሬዚደንት ሙሐመድ ቡሃሪ ያስተላለፉት የትዊት መልእክትን ከሰረዘ በኋላ መሆኑን አስታውቋል። ጉዳዩን አስመልክቶ ከተቋቋመው ኮሚቴ በቀረበ ሐሳብ መሰረት እገዳው የተነሳው በፕሬዚደንቱ ፍቃድ መሆኑ ተመልክቷል። አፍሪካ ውስጥ ትልቅ የህዝብ ብዛት ባላት ሀገር ገበያውን እንዳያጣ የሰገው ትዊተር በናይጄሪያ ውስጥ በህጋዊ መንገድ ተመዝግቦ ታክስ እየከፈለ የሀገሪቱ ባለስልጣናት የሚያደርጉት ቅርብ ክትትል ባልተለየ ሁኔታ ስራውን እንዲሰራ የተፈቀደለት መሆኑን የናይጄሪያ መንግስት በወጣው መግለጫ አመልክቷል። አምነስቲ ኢንተርናሽናል በትዊተር ላይ በተጣሉ ቅድመ ሁኔታዎች ላይ ያለውን ስጋትና ተቃውሞ የገለጸ ሲሆን ትዊተር ምን ያክል የተሰጠውን ቅድመ ሁኔታ ተቀብሎ እንደሚሰራ ግልጽ አይደለም ብሏል። በሩሲያና ዩክሬን ድንበር አቅራቢያ የተፈጠረውን ውጥረት ለማርገብ የሚደረገው ጥረት ዛሬ ሐሙስ በቪየና በሩሲያና በቋሚው የአውሮፓ የደህንነትና የትብብር ምክር ቤት መካከል በሚካሄድ ስብሰባ የሚቀጥል መሆኑ ተገለጸ። ስብሰባው ባለፈው ሰኞ በጄኔቭ በዩናይትድ ስቴትስና ሩሲያ እንዲሁም ትናንት ረቡዕ በብራሰልስ ውስጥ በኔቶና በሩሲያ መካከል ከተደረገው ስብሰባ የቀጠለ መሆኑን ተመልክቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ለጋዜጠኞች በሰጡት መግለጫ ከዛሬው ስብሰባ በኋላ የውይይቱ አቅጣጫ ምን እንደሚመስል ስለና ቀጣዩ እርምጃ ምን ሊሆን እንደሚችል ይፋ እንደሚደረግ ተናግረዋል። ከሩሲያ ጋር የተደራደረው ልዑክ የመሩት የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ዌንዲ ሸርማን በሰጡት ጋዜጣዊ መግለጫ ሩሲያ ከኔቶ ጋር ባደረገችው ስብሰባ ውጥረቱን እንድታረግብና ቅንና ግልጽ ንግግር የሚያስቀድመውን የዲፕሎማሲ መንገድ እንድትከተል የበረታ ግፊት የገጠማት መሆኑን ተናግረዋል። ይህ በእንዲህ እንዳለ በሩሲያና በዩክሬን መካከል ያለውን ውጥረት ለማርገብ በሚደረገው ድርድር አውሮፓ ከኋላ እንድትቀመጥ ተደርጋለች የሚሉ ቅሬታዎች እየተሰሙ መሆኑ ተገልጿል። የወደፊቱ የአውሮፓ ደህንነት አደጋ ላይ ነው የሚል ቅሬታ መኖሩም እየተነገረ ነው። የአውሮፓ ህብረት ከፍተኛ የውጭ ጉዳይ ተወካይ ጆሴፍ ቦሬል በዚህ ንግግር ያሉት ሁለት ወገኖች ብቻ አይደሉም፣ እኛና ሩሲያ ብቻ አይደለንም። በአውሮፓ ደህንነት ዙሪያ መነጋገር ካስፈለገ አውሮፓውያንም በውይይቱ ጠረጴዛ ላይ መገኘት ይኖርባቸዋል ብለዋል። ዩናይትድ ስቴትስ ሰሜን ኮሪያ በቅርቡ የምታከታተላቸውን የሚሳኤል ሙከራዎች አስመልክቶ በፒዮንግያንግ ላይ ጫና ለማሳደር በሰሜን ኮሪያ ላይ ተጨማሪ ዓለም አቀፍ ማዕቀብ እንዲጣልባት ሐሳብ እያቀረበች መሆኑን አስታወቀች። ዩናይትድ ስቴትስ ትናንት ረቡዕ ባወጣችው መግለጫ ራሷ በሰሜን ኮሪያ ላይ ቀደም ሲል የጣለችውን ማዕቀብ በማጠናከር ለሰሜን ኮሪያ የጦር መሳሪያ አቅርቦትን በማረጋገጥ ይሰራሉ ያለቻቸውን 5 የሰሜን ኮሪያ ዜጎችን በመለየት ተፈጻሚ ማድረጓን አስታውቃለች። ዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤትም ተጨማሪና ጠንካራ ማዕቀብ እንዲጥል ፍላጎት ያላት መሆኑን በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ባሰራጩት የትዊተር መልእክት ላይ አስታውቀዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጥር 5 የሐሙስ ምሽት 2014 ዓመተ ምህረት የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ለዕለቱ ወደ ያዝናቸው ዘገባዎች እንሻገር። ጭቃ ማብኳት ባፈር በጭቃ መጫወት ብዙዎቻችን ያለፍንበት የህፃንነት ዘመን ትውስታ ነው። አሁን ላይ ግን አንድ ተቋም ይሄንን የጨዋታ አውድ በዘመናዊ ሁኔታ በማደራጀት ወላጆችና ህፃናት ከተፈጥሮ ጋር ዳግም እንዲቀራረቡ ለማድረግ እየሰራ ነው። በቅርቡም በርካቶች የተሳተፉበት ሉጭቃና ማብኳት የተሰኘ ፌስቲቫል አዘጋጅቶ ነበር። የዚህ ሐሳብ ጠንሳሾች የሆኑት ባልና ሚስቱ የኪነ ጥበብ ባለሙያዎች ሐመረ አያሌውና ዮሴፍ ወልደ አማኑኤል ናቸው። በስልክ መስመር ያገኛቸው ሀብታሙ ስዩም አስቀድሞ የጠየቃቸው የልጅነት ዘመን ጨዋታን ብዙሃን የሚሳተፉበት ፌስቲቫል ለማድረግ ምን አነሳሳችሁ የሚል ነው። አስቀድመን የወይዘሮ ሐመረ መልስ እንስማ።
ባልና ሚስቶች ነን። ስለዚህ ሁለት ልጆች አሉን። ልጆቻችን እንዴት አድርገን ነው የምናሳድገው የሚለው ሀሳብ ለሁለታችንም ጥያቄ ነበር እና እንዴት ነው እኛ ያደግነው? እኛ ምንድን ነው የምንፈልገው? ልጆቻችን እንዲሆኑ የምንፈልገው ነገር ምንድን ነው የሚለው ቁጭ ብለን ማሰብ ጀመርን እና ያ ሀሳብ እኛ በራሳችን እንድንቆም በራሳችን ኮንፊደንስ ኖሮን ራሳችንን ሆነን እንድንኖር ረድቶናል። በየግል ህይወታችንም እንደገና ደግሞ ተጣምረንም ስንኖር በጣም ራሳችንን ሆነን ብዙ ሰው የኛ ላይፍ እያስገረመው ነው የምንኖረው። ሌክዥሪ ላይፍ ሳይሆን ግን ባለን ነገር እንዴት አድርገን ህይወትን ቀለል አድርገን እንደምንኖር ስለሚያዩ ብዙ ትኩረታችን ህይወታችን ላይ ወይም ወደፊት ያለው ላይ ነው እንጂ ማቴሪያል ላይ አልነበረም። እና እሱ ግን እንዴት የተሰራው የሚለው ሀሳብ ነበር ትልቁ ጥያቄ። እና እሱ ደግሞ የተሰራው በነፃነት መጫወታችን፣ አምቦ ጨረቃችን፣ በባዶ መሄዳችን፣ ጢባጢቤ ውሃ የሆን ያሁን ልጅነት እንዳለ እንደዚህ ነበረ። እና ይህንን ለምን ለልጆቻችን አናደርገውም በሚል ልጆቻችን በእንደዚህ አይነት መንገድ ነው ያሳደግናቸው። ዶሮ ጫጩት እያባረሩ እንቁላል እያነሱ ለጎረቤት ቆስጣ ሲደርስ ሰላጣ ሲደርስ ኮትኩተን አብቅለን እየሰጡ ሸንኮራ ነበረን ሸንኮራ እየሰጡ ተከራይተን የምንኖረው ግቢ ነው። ግን ያለንን ነገር እኛ እየሰጠን እናድግ ስለነበር እኛም ለልጆቻችን ያንን ነገር ነው ለመስጠት የሞከርነው። ያ እዛ ውስጥ ደግሞ የብዙ ሰው አድናቆት፣ የብዙ ሰው ደስታ፣ የልጆቹ ደስታ በጣም እየሰፋ ሲመጣ ለምን ወደ ስራ አንቀየረውም ብለን ከዛ በኋላ ነው ወደ ስራ የተቀየረው።
ዮሴፍ፣ አብዛኞቻችንም በምናድግበት ዘመን ወላጆቻችን ስለዚህ ጨዋታ ያላቸው አመለካከት ተመሳሳይ አይደለም። ጥቂት የማይባሉ ወላጆች አሁንም ድረስ ልጆቻቸው በጭቃ መጫወታቸውን በስጋት ይመለከቱታል። አሁን ድረስ አንዳንድ ወላጆች ልጄ በጭቃ እንዲጫወት መፍቀድ ያለብኝ ለምንድን ነው? ምን ይጠቅመዋል? ምን ይረበዋል? የሚል ጥያቄ ሊያነሱ ይችላሉ። ለምንድን ነው ወላጆች ልጆቻቸው በጭቃ እንዲጫወቱ መፍቀድ ያለባቸው?
በጣም ቆንጆ ጥያቄ ነው። ከመመስረቱ አንስቶ ስናየው እንግዲህ ሁሉ ነገር የበቀለው ጭቃ ላይ ነው አይደል? አሁን እቺ ዓለም መንፈሳዊውንም ማቴሪያሉንም ዓለም ብናየው አፈር፣ ጭቃ በቃ የሁሉ ነገር መሰረት ነው። እኛ ውስጥ ያለ ሞለኪውል አፈር ውስጥ አለ። ጭቃ ስንል ደግሞ የምድር አንድ አካል ነው። በተለያየ ዘመን ፀሐዩ፣ ውሃ፣ ዝናቡ ሲፈራረቅበት የኢነርጂውን እያሳደገ ያለ አፈርን ነው ወደ ኤኒቲ ወደ ፎርም እንቀይረው። አንድ ነገር ብንተክልበት ያንን ያሉትን አስፈላጊ ነገሮች ለዛ ዘር ሰጥቶ ያንን አትክልት እንዲያበቅል የሚያደርገው አፈር ነው፣ ጭቃ ነው። ሶ የህይወት መሰረት ነው ብለን እናምናለን። ከመሰረቱም እኛ እንግዲህ እንዳለችህ ስናበቅል ስንኮተኩት እዛ ልጆቻችን የሚያዩ ነበረ ምን ያህል ደግሞ ህይወታቸው በቃ በጣም በደስታ እንደሚሞላ ከስክሪን ይልቅ ፈሩ ሲነኩት አትክልት ሲተኩት ሲኮተኩቱ በጭቃው አንድ ነገር ሲሰሩ የሚሰጣቸው ደስታ፣ ይህንን ደስታ ለብዙዎች ማጋራት አለብን ብለን ስላመን ነው ወደዚህ ያሳደግነው። እና ከዛ ውጭ ደግሞ እንደ አርቲስት ሁለታችንም ሰዓሊዎች ነን። ኤክስፐሪመንት የምናደርጋቸው ስራዎች ነበሩ። ሸክላ ስራ ብዙ እንሰራ ነበረ፣ እዛው ስቱዲዮ ነበረን። ስክላፕቸር ብዙ እንሰራ ነበረ። ሶ ይሄ ለልጆች የሚሰጠውን ደስታ ስላየን ነው ወደዛ ያሳደግ ነው። እንግዲህ ወላጆች ሁሌ ይጠይቃሉ፣ እንዲያው ጭቃ ግን ምን ላልብሰው ይላል። ምንም እኛ ንጹህ ጭቃ ነው የምንሰጠው እንላቸዋለን። የጭቃ ንጹህ አለው ወይ? አዎ የጭቃ ንጹህ አለው። እኛ አክቹዋሊ እዚህ ምን የምናሰራቸው ብዙ የሸክላ ፕሮፌሽናል ሸክላ የሚሰራበት ጭቃ ነው። ግን በልጅነት ኢትዮጵያ የልጅነትን ስናየው ግን በየጓሯችን ዝናብ ሲጥልም ምንም በጭቃ እንጠቀማለን። እና ልጆችን ከተፈጥሮ ማገናኘት ግራውንድ ማድረግ ኮኔክት ማድረግ እና ብዙ በጣም ሜዲቴቲቭ ፓወር አለው። ቴራፒቲክ የሆነ ነገር ነው። በጭቃ አንድ ልጅ ሲጫወት ማሰብ የሚፈልገውን ነገር ሁሉ ማሰብ ይችላል። ምንም ያለ ገደብ የፈለገውን ሼፕ በዛ መስራት ይችላል። መላቀቅ አይችልም። አሁን ወላጅ ነው እንጂ ይሄ ኮንሰርን ያለው ልጆቹ ከዛ ጨዋታ ላይ መነሳት አይፈልጉም። ይገርማል። ረጅም ሰዓት በጭቃ ኤክስፐሪመንት እያደረጉ ነው ማን መቆየት እንደሚፈልጉት።
የጤና ስጋት ጉዳይ ሁሉ ጊዜ ይነሳል። ያው ጭቃ በተፈጥሮው ንጹህ አይደለም ብለው የማሰብ ሁኔታ አለ። እናንተ ደግሞ እንደ ተቋም ስትንቀሳቀሱ ኃላፊነቱና ተጠያቂነቱን ጎን ለጎን ይሄድባችሁና የሚያመጣው ጫናና ሂደት ያለ ይመስለኛል። ያንን ለማስተካከል ምን አይነት ጥንቃቄ ታደርጋላችሁ? በምትመርጧቸው ቁሳቁሶችም ሊሆኑ ይችላሉ። በአጠቃላይ ህጻናቶቹ ጨዋታውን በሚከውኑበት ጊዜ ተጓዳኝ የጤና ችግሮች እንዳይዳረጉ ምን አይነት ጥንቃቄ ነው የሚያደርጉት ተቋማት?
ምን መርጠው ጭቃ አለ እንግዲህ ጭቃ ስንል የሸክላ መስሪያ ጭቃ ነው እናዘጋጀው። የሸክላ መስሪያ ጭቃ ደግሞ በተፈጥሮ ራሱ በጣም ንጹህ መሆን አለበት። ምንም አይነት ብክለት የሌለው አፈር መሆን አለበት። እሱ የሚገኝበት ቦታ አለ። አዲስ አበባ ዳር ላይ ያሉ ሁለት ሶስት ቦታዎች አሉ። እነሱን በመጠቀም ነው ጭቃውን እናዘጋጀው እና በደንብ ፒውሪፋይ የሆነና ለዚህ ስራ የሚሆን አርገን ነው። ያ ማለት ህፃናትም ቢናኩት ትልልቅ ሰዎችም ቢናኩት ምንም አይነት ሳይድ ኢፌክት የሌለው ናቹራል ነገር የሆነ ስለሆነ ሳይድ ኢፌክት የሌለው ነው። ሌሎች ጥንቃቄዎች ደግሞ እናደርጋለን። ለምሳሌ ልጆች ሲመጡ ቫዝሊን እንዲቀቡ አላል፣ ምናልባት ቆዳቸው ፕሮቴክሽን እንዲሆን እንዳ ነገሮችን እናደርጋለን። እና በዚህ በደንብ በተጠንቅቀን ነው የምናደርገው። ፓክም አድርገን ለሽያጭ እናቀርባለን። ጭቃ በኪሎ ይሸጣል እኛ ጋር እንግዲህ። ሶ ብራንድ አድርገን ፒውሪፋይ አድርገን ንጹህ አድርገን ለረጅም ጊዜ ሰዎች ቤታቸው ወስደው እንዲጠቀሙ አድርገን እሱንም ሰዎች ይወስዳሉ፣ ቤታቸው ልጆቻቸው እንዲጠቀሙ ያደርጋሉ። ሌላው ደግሞ ቤታቸው ሆነ ጭቃ እንዴት ማዘጋጀት እንደሚችል በንጽህና እንዴት መዘጋጀት እንደሚችል እሱ ያለ ሰው እነዚህ ነገሮች እንወስዳለን ማለት ነው።
በስካሁኑ የሥራ ዘመናችሁ ከወላጆች እንዲሁም ደግሞ ከህፃናቱ ያገኛችሁት ምላሽ ምን ይመስላል? ደጋግማችሁ እነዚህን ፌስቲቫሎች እየከወናችሁ እንደሆነ አይቻለሁ። ትልልቅ የአገሪቱ ባለስልጣናትም በአንዳንድ ሁኔታዎች ውስጥ ተሳታፊ መሆናችሁንም በማህበራዊ ገጻችሁ ላይ ያዩ ነበረ። ስላለው ምላሽ እስቲ ንገሩኝ።
እንግዲህ ያው ሁሉም እስከ ዛሬ ድረስ ከጀመርንበት ቀን ጀምሮ ከስሙ ጀምሮ በጣም ደስ የሚል ምላሽ ነው ያለው። ከወላጆችም ከልጆችም ደስታቸውን እናየው። ምክንያቱ ደግሞ የሚመስለን እንግዲህ እስካሁን የዚህ ሁሉ የሰው ደስታ ብዙ ሩቅ ነገር ስላልሄድን ነው፣ ከራሳችን ከአጠገባችን ካለ ነገር ላይ ስላመጣ ነው ነው። አሁን ብዙ ጊዜ ምንም የአርት እይታም ባይኖረው ሰው ምንም ባይኖረው ግን ግሪን አካባቢ አትክልት ያለበት አካባቢ ቁጭ ሲል ደስ ይለዋል። ግን ምን እንዳስደሰተው አያውቀውም እንጂ ደስታውን ግን ያገኛል። እና ልክ እንደዛ ማለት ነው። ምን እንዳስደሰታቸው ያላወቁት ተፈጥሮ አጠገቡ ሲሆን አውቶማቲካሊ መደሰት ብቻ ነው። ምክንያቱም አፈጣጠራችን እንደዛ ስለሆነ
አድማጮቻችን በቆይታችሁ የተዝናናችሁ እንደሆነ ተስፋ እናደርጋለን። የዚህ ቃለ ምልልስ ሙሉ ክፍል በቅዳሜ ምሽት በሚደመጠው የመዝናኛ ሰዓታችን ላይ ይቀርባል። እንግዶቻችንን በእጅጉ እናመሰግናለን። ወደ ተከታዩ መሰናዶ ደግሞ እንሻገር። ተከታዩ ዘገባ በኢትዮጵያ ልዩ በሆነ መልኩ ለአዛውንቶች የጤና እንክብካቤ መስጠት ከጀመረ አንድ ተቋም ጋር ያስተዋውቀናል። ይሄ ተቋም ግሬስ የህሙማንና የአረጋውያን እንክብካቤ ማዕከል ይሰኛል። ከድርጅቱ አጋር መስራች ዶክተር ጽዮን ሰለሞንና ከተገልጋዮቹ ጋር ቆይታ አድርጌ ያሰናዳሁት ዘገባ ቀጥሎ ይቀርባል። ኢትዮጵያውያን እጅግ የተሳሰረ ቤተሰባዊ ህይወት አላቸው። ወላጆች ልጆቻቸውን ሲያሳድጉ ጧሪ ቀባሪ እንዳገኙ በማሰብ ወገን በመኖሩ በመደሰት ነው። ይሁንና ከጊዜ በኋላ ሰዎች በዘመናዊ ህይወት ውስጥ የቀናቸውን ረጃጅም ሰዓታት በስራ በትምህርትና በርቀት ማሳለፍ ሲኖርባቸው እንደ ድሮ ከጎረቤት ጋር መቀራረብ ቀርቶ ሁሉም ቤቱን ዘግቶ መዋል ሲጀምር አረጋውያንና ህሙማንን መንከባከብ አስቸጋሪ የሆነ መምጣቱን ብዙዎች ይመሰክራሉ። ይህንን ችግር ለመቅረፍ የህክምና ስርዓቱንም ለማሻሻልና የስራ እድልን ለመፍጠር ሲባል ግሬስ የህሙማንና የአረጋውያን የእንክብካቤ ማዕከል ከአጋሯ ዶክተር ናትናኤል ኃይሉ ጋር በመሆን እንደመሰረተች ዶክተር ጽዮን ሰለሞን ታስረዳለች።
ግሬስ ነርሲንግ ሆም አላማው ከሆስፒታል መውጣት ያለባቸው ግን ደግሞ ቤት ውስጥ ሆኖ ለመንከባከብ የሚያዳግቱ ታካሚዎች አሉና እነሱን ተቀብለን እኛ እንክብካቤ እንሰጣለን። ያው ቤት ውስጥ ሆኖ ደግሞ እነሱን ለመንከባከብ ብዙ ሰዎች ከስራም ወጥተው ሊሆን ይችላል፣ የራሳቸውን ፐርሰናል ላይፍም አቁመው ሊሆን ይችላል። ግን ያ ነገር እንዳይፈጠር ያ ሰው ተሯሩጦ ስራውንም ሰርቶ የፐርሰናል ላይፉንም ቀጥሎ ግን እኛ ደግሞ እንደ ቤትም አድርገን እንደ ሆስፒታልም አድርገን በ24 ሰዓት እንክብካቤ እንሰጣለን ማለት ነው። እና የሰዎችን ድካምና ሕክምናው እንዳለ ሆኖ ግን እንክብካቤውን መቀጠል ስላለበት ብዙ ሰው እየተሰቃየ በትንሽ ነገር ግን ማስተካከል የሚቻል ነውና በዛ ምክንያት ፈሂንን ያሰብነው።
ዶክተር ጽዮን እሷና ባልደረባዋ የቤት ለቤት እንክብካቤዎችን ከዚህ ቀደም ይሰጡ እንደነበረ ገልጻ፣ ነገር ግን ኮቪድ-19 ወረርሽኝ ደግሞ ወደዚህ ውሳኔ እንዳመራቸው ትገልጻለች።
ቤት ለቤት ሆም ቤዝድ የሚባለውን እንሰራ ነበረ፣ ግን ይሄ ወደ ነርሲንግ ሆሙ ብለን ውርጥ ያደረግነው ምንድን ነው? ሐኪም ነኝ እኔ። እንደ ሐኪምነቴ ሄጄ ቤታቸው መድኃኒት ሰጥቼ ሄደረግ ብዬ ስወጣ ፉሊ ደስተኛ አልሆንም። እኔ ጋር ስላልሆን አይ ዶንት ኖ ምግብ ይውሰዱ አይውሰዱ አላቅቶ ሞር አውትካም የሚኖረው እኔ ጋር ሲሆኑ ነው። አበሻም ስንሆን ብዙ ሰው ቤት ውስጥ ገበና አለ እና ነርስም ስታስቀምጪ ወይ ሐኪምም ሲመጣ ሞር ደስ የሚል ኢንቫይሮንመንት ፈጥረሽ ያንን ሳይኮሎጂካሊም ኒውትሪሽናሊም በደንብ ትሪት ማድረግ የምፈልገው እና በጣም እንድንቆርጥ ያደረገን ኮቪድ ነው።
ግሬስ የህሙማን ማዕከል ስራ ከጀመረ 3 ወራትን ቢያስቆጥርም በአሁን ሰዓት ለ6 ህሙማን ድጋፍ እያደረገ እንደሚገኝ ዶክተር ጽዮን ትናገራለች። ከዚህ በተጨማሪም አረጋውያንና እንክብካቤ የሚያስፈልጋቸው ህሙማን ሐኪም ቤት ውስጥ ያሉ ሳይመስላቸው በሐኪሞችና በጤና ባለሙያዎች እየተደገፉ ስለሚያገኟቸው ግልጋሎቶችም እንዲህ ታስረዳለች።
አረጋቢያን እንቀበላለን። የሚወስዱት መድኃኒቶች ካሉ ሁሉንም እናይና እሱን እናረጋለን። ከሱ በተረፈ ደግሞ ሻወር መውሰድ አለ። ሰጣቸው ኬሮች አሉ፣ ጸጉራቸውን፣ ጥፍራቸውን፣ እነዚህን እነሱ ላይ ያለውን ነገር ንጽህናቸው በተጠበቀ እነዛን እናረጋለን። ከዛ በተረፈ ደግሞ ከቁርስ በኋላ ቡና ጨዋታ አለ። ከሱ በኋላም ዳንቴል ይሄ ኪሮሽ ይሰፋሉ። በነርሶች ማን የሚወዱት ነገር አለ። አሁን ሂስትሪ የሚወድ አለ፣ ፖለቲካ የሚወዱ አሉ፣ ስለ ሃይማኖት የሚወዱ አሉ። ነርሶቹ አጠገባቸው ሆኖ ያወራሉ፣ ይጫወታሉ። እንድ ናፕ ታይም አላቸው። ዋንስ ፐር ዊክ ደግሞ በገና ፕሮግራም አለ። ታካሚዎችን ወይም አረጋቢያኖችን እኛ ጋር አስገብተው ያላቸውን ለውጦች ሲያዩ በቪዚቲንግ ታይም ስላላቸው እየመጡ ስለሚያዩ በእነሱ ደስታ ሞር እንደውም ለሰዎች እየተናገሩ የእነሱን ለሌላ ሰዎች መናገር ለእኛ እንደ አድቨርታይዝመንት ራሱ ሆኖልናል። እና
ወይዘሮ ሀና ተስፋ ሚካኤል በዚህ ማዕከል ውስጥ እናታቸውን በማስገባት ጥሩ አገልግሎት እንዳገኙ ይናገራሉ።
በቤት ውስጥ ያው ማድረግ የምንችለው የነገር ሲመጣ ሮጠን አንጠልጥለን ወደ ሆስፒታል መውሰድ ነው። ከዛ ደግሞ ሆስፒታል ውስጥ ማስታመም አይቻልም፣ ግዴታ አንድ ሰው መኖር አለበት። ያ ደግሞ ሌላ ጫና ይፈጥራል እና ምንድን ነው ነርሲንግ ሆሙን ሄጄ ሳይ ያየሁት ነገር አንደኛው ጥቅም ምንድን ነው፣ እዛ ሆስፒታል አይነት ነገር ሳይሆን ተቋም ነገር ነው እና እዛ ተቋሙ ምንድን ነው ቤተሰባዊ ነገር ነው የሚሆነው። ትልልቅ ሰዎች ናቸው ያሉት፣ ወይም እርዳታ ሌላ የተለየ እርዳታ የሚፈልጉ ሰዎች ነው ያሉት እና አብረው መቀመጣቸው፣ አብረው መጫወታቸው እኛ የማንሰጣቸውን ነገሮች እዛ አካባቢ ያገኛሉ እና ያ ደግሞ አንደኛ ያው እኛም እየሄድን በቻልን ሰዓት መጎብኘት እንችላለን። ግን በሕክምና ከሚሰጠው ቴራፒ የበለጠ ቤተሰባዊ ነገር ይኖረዋል። አብረው ሲጫወቱ፣ ቡና ሲጠጡ ብዙ ነገር አለ እና ቦታውም አካባቢውም ለዚህ በጣም እንትን ያለ ነው እና በጣም ቆንጆ ነበር የተገኘው ለውጥ።
ሌላው በዚህ ማዕከል ውስጥ የቅርብ ቤተሰብ አስገብተው ለውጥ ማግኘታቸውን የሚናገሩት ደግሞ ዶክተር አታክልቲ በራኪ ናቸው።
በአጋጣሚ የግሬስን ሴንተር ሰው ነው የጠቆመን እና ወዲያውኑ ስልክ ሰጠን። ሄደን አየነው እና ከልጆቹም ጋር ዲስከስ አደረግን። ሐኪሞች ናቸው፣ ሁለት ሐኪሞች አገኘን እና ከንበርተብል ነበረን። ለምንድን ነው እንደዛ ያሆን ነው? አንደኛ ፕሮፌሽናል ሰዎች ናቸው የሚመሩት እና አንዳንድ ችግርን በሚኖርበት ጊዜ ከአቅም በላይ የሆነ ነገር ቢኖር ወይ ሌሎች ኢንቨስቲጌሽኖች ቢያስፈልጉም ሊንክ አላቸው። በሲኒየር ሐኪሞች መጥተው ኮንሰልት ተደርገው እኛው የሚያዩበት ደግሞ አማራጭም አላቸው። በጣም ትሁት ናቸው። ቤቱ ቬሪ ኳይት እና ፍሬንድሊ ነው። ከኔቸር ጋር በጣም ኮኔክት ያደርጋል። መስኮቶች ምናምን ግን መንደር ውስጥ ነው ያለው። መንደር ውስጥ ያለ ቤት እና የሆስፒታል የሚመስል ነገር የለውም። ሽታ እንደዚህ ነገር የለውም። ግቢ ነው፣ በጣም ኳይት ነው። እንደገና ውጭ ያወጣው ፀሐይ ሞቅሯቸዋል፣ ሪያፕሪት ያደረጓቸዋል፣ እንዲንቀሳቀሱ ያደረጓቸዋል። እና እነዛ ነገሮች እንደ ፖዘቲቭ ነገር አያለው እንግዲህ። እና በጣም ኮምፈርታብል ነበርን ወሶ ሀፒ በሰጡን ግልጋሎት።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ፈጣን ምግቦችን በመሸጥ የሚታወቀው ግዙፉ KFC የተሰኘው ድርጅት በበርካቶች ዘንድ ተወዳጅ ሆኖን የድንች ጥብስ ለመስራት የድንች እጥረት እንዳጋጠመው ማስተዋወቁን ተከትሎ ኬንያውያን የድርጅቱን ምርት ለመግዛት አድማ ጠርተዋል። KFC ባወጣው መግለጫ የድንች እጥረቱ ያጋጠመው በኮሮና ቫይረስ ወረርሽኝ ምክንያት አቅርቦት ላይ የመዘግየት ችግር በመፈጠሩ መሆኑን ቢያስታውቅም በሀገሪቱ ውስጥ የተመረቱ ድንቾችን አለመጠቀሙ ኬንያኖችን አስቆጥቷል። የሙቡንጋኒን ዘገባ ስመኝሽ የቆየ እንደሚከተለው ታቀርብልናለች።
ድንች ኬንያኖች በከፍተኛ መጠን ከሚመገቡት ምግብ ሁለተኛውን ደረጃ ይይዛል። ሆኖም ፈጣን ምግቦችን በመሸጥ የሚታወቀውና በኬንያ ከ10 ዓመት በላይ ሲሰራ የቆየው KFC ድርጅት ግን የኬንያ ገበሬዎች የሚያመርቷቸው ድንቾች የጥራት ደረጃቸውን የጠበቁ አይደሉም በማለት ድንቾቹን ከሀገር ውስጥ ገበያ እንደማይገዛ ማሳወቁ በርካታ ኬንያውያንን አስቆጥቷል። በርካቶችም ቅሬታቸውን በማህበራዊ ሚዲያዎች ላይ እየገለጹ ሲሆን የKFC ምርቶችን አትጠቀሙ በሚል የተጀመረው ዘመቻ በትዊተር ላይ በአንደኛ ደረጃ መነጋገሪያ ርዕስ ሆኗል። ይህን አስመልክቶ የቪኦኤ ጋዜጠኛ ሙቪንጋኒ ያነጋገራቸው ቱክላሜ የተሰኘ የእርሻ አመራር ድርጅት ኃላፊ የሆኑት ኬቨን ካማው በኬንያ ምንም አይነት የድንች ምርት እጥረት ሳይኖር KFC ከሀገር ውስጥ ገበሬዎች አለመግዛቱ ችግር መኖሩን ያሳያል ብለዋል።
But then the issue is when we find farmers throwing away a lot of
ትልቁ ችግር ገበሬዎቻችን የሚያመርቱት ድንች በገበያ ፍራት ውስጥ ተቀባይነት ማጣቱ ነው። ይሄንን ማየት በጣም ይጎዳል። ምክንያቱም ድርጅቱ ሊገዛውና ሊጠቀምበት የሚችለው በቂ ድንች በሀገራችን አለ።
KFC የሚጠቀምባቸውን ምርቶች ከግብጽና ከኔዘርላንድ እንደሚያስመጣ የሚናገሩት የእርሻ አመራር ድርጅት ኃላፊው የሀገር ውስጥ ድንች ምርት የጥራት ደረጃው ዝቅተኛ ከሆነ KFC በኬንያ በቆየበት ጊዜ የምርት ጥራቱ እንዲሻሻል ሊያግዝ ይገባ ነበር ይላሉ።
And the biggest issue is in that 10 years I believe
is በኬንያ የሚመረተው ድንች ጥራት በሚፈለገው ደረጃ ላይ ካልሆነ ገበሬዎቻችንን በማሰልጠን በሚፈለገው ከፍተኛ ደረጃ ማምረት እንዲችሉ ማድረግ ይቻል ነበር። KFC በኬንያ ውስጥ ውጤታማ መሆን ይቻለው ሰው በፊልምና በመሳሰሉት ሲያዩ ስለኖረና እንደ እድገት ምልክት የሚቆጠረው ድርጅት ስለሆነ ነው። ስለዚህ ቢያንስ ገበሬዎቻችንን አቅም በመገንባትና ጥራት ያለው ምርት እንዲያመርቱ በማድረግ ውጤታማ ያደረገውን ማህበረሰብ መርዳት ይችል ነበር።
ኬንያኖች ቅሬታቸውን ወደ ማህበረሰብ ሚዲያ ከወሰዱና ህብረተሰቡ የKFC ምግቦችን እንዳይጠቀም ዘመቻ ከጀመሩ በኋላ ግን KFC የሀገር ውስጥ ምርት አቅራቢዎችን መጠቀም እንደሚጀምር ቃል ገብቷል። ካማው ይህ ውጤት የተገኘው ባለፈው አንድ ሳምንት ውስጥ በማህበራዊ ሚዲያ ኃይል KFC ላይ የደረሰው ጉዳት ከፍተኛ በመሆኑ ነው ይላሉ።
I really do wish that the leadership at KFC Kenya
ሁሉም በላይ ደስ የሚለኝ የKFC አመራሮች ከኔ ጋር ብቻ ሳይሆን ከኬንያ ህዝብ ጋር ቁጭ ብለው ቢነጋገሩ ነው። ምክንያቱም በጉዳዩ ላይ መነጋገርና መላ ማምጣት አለመቻላችን በራሱ ጥሩ አይመስልም። ድርጅቱን እንወደዋለን፣ ግን በዝምታ መግለጫ ማውጣታቸው ብቻ ለገጽታቸው ጥሩ አይሆንም።
በኬንያ በርካታ ፈጣን ምግቦችን የሚሸጡ ድርጅቶች ቢኖሩም ካማው እንደሚሉት ከሁሉም ተወዳጅ ሆነውና በተለይ በወጣት ኬንያውያን የሚዘወተረው ላለፉት 10 ዓመታት በኬንያ አገልግሎት ሲሰጥ የቆየው KFC ነው።
ዘገባዎቻችንን ከአሜሪካ ድምጽ ዋሽንግተን ዲሲ እንቀጥላለን። ኬንያውያን ታዲያ በKFC የስጋና የበርገር እንዲሁም የዶሮ ምግቦች ላይ አድማ ሲመቱ ሌሎች አማራጭን ይዘው የመጡ ሙሉ ለሙሉ የአትክልት ምርቶችን መመገብ ለጤና ይጠቅማል የሚሉ አማራጮችም ከፊታቸው ቀርበውላቸዋል። የስዋሂሊ ክፍል ዘጋቢያችን ሁባ አብዲ ያሰናዳውን ዘገባ ቀጥዬ አቀርብላችኋለሁ። ጆይስ ንጆርጌ በናይሮቢ በሚገኘው በዚህ ሶል ቬጀቴሪያን ሬስቶራንት በተሰኘው ምግብ ቤት ውስጥ ደንበኛ ናቸው።
Before ni kuwe vegan ilikuwa sana napata
የእንስሳት ተዋጽኦችን መመገብ ሙሉ ለሙሉ ከማቆሜ በፊት ምክንያቱም በማላቀው መልኩ በብዛት ተመም ነበር። አንድ ቀን ታዲያ ምናልባት የምመገበው ምግብ ችግር ይኖርበት ይሆን ብዬ ማሰብ ጀመርኩ። ከዛም አንድ የማውቀው ሰው ቬጋኒዝም ከተሰኘውና ሙሉ ለሙሉ የእንስሳት ተዋጽኦን አቁሞ አትክልትና ጥራጥሬ የተሰኘውን ያመጋገብ ስርዓት ጋር አስተዋወቀኝ። ከዛም አንዳንድ ምግቦችና አመጋገቦች ጤናን ለመጠበቅና ራስን ከበሽታ ለመከላከል እንደሚረዱ ትምህርት ወሰድኩኝ።
እንደማንኛውም አፍሪካዊ ሁሉ ኬንያውያንም ስጋና ጎድን አፍቃሪዎች ናቸው። የጠቦት የበሬ አሊያም የዶሮ ስጋ በከሰል ላይ ተጠብሶ የሚዘጋጀውን ኒያማቾማ በተሰኘው ምግብ በብዙ ምግብ ቤቶች የምግብ ማውጫ ዝርዝር ውስጥ አይጠፋም። ነገር ግን በዚህ በሶል ቬጂቴሪያን ምግብ ቤት ሁኔታው ለየት ያለ ነው። ወይዘሮ ዳንኤላ ላሃም የሶል ቬጂቴሪያን ምግብ ቤት ባለቤት ናቸው።
When I was in the States, I did
ለመጀመሪያ ጊዜ ከስድስት አመት በፊት ነው ከዩናይትድ ስቴትስ ወደዚህ የመጣሁት። ከዛን ጊዜ ጀምሮ ያለውን ሁኔታ ሳየው አሁን ላይ አትክልት ብቻ የሚመገበው ሰው ቁጥር በብዙ ጨምሯል።
የወይዘሮ ዳንኤላ ሬስቶራንት መሃል ናይሮቢ ውስጥ የሚገኝ ሲሆን ከአትክልትና ጥራጥሬ ብቻ የተመረቱ ምግቦችን ነው የሚያቀርበው። ወይዘሮ ዳንኤላ በድጋሚ
But it has been good.
ዩናይትድ ስቴትስ ያለው ተመሳሳይ ምግብ ቤት ነበረኝ። ስለዚህ ኬንያ መጥቼ ያወቅኩትን ለማሳወቅና እንደዚሁም ይሄ ነገር በኬንያ ይሰራ እንደሆነ ለማየት ስል ሬስቶራንቱን የከፈትኩት። ሰዎች የሚያምራቸውን ነገሮች ያመለጣቸው እንዳይመስላቸው፣ ለምሳሌ ከሶያ አተር የተሰራው ተት አለ። ይህን በሻይ በቡና አሊያም ባዶ መጠቀም ይቻላል።
የስነ ምግብ ባለሙያዎችና ሳይንቲስቶች ከአዝርዕት አትክልትና በአጠቃላይ ከእጽዋት የተዘጋጁ ምግቦችን ጤናማ የአመጋገብ ዘዴዎች መሆናቸውን በማስተማር ሰዎች አመጋገባቸውን እንዲያስተካክሉ እያበረታቱ ይገኛሉ። ባለሙያዎች ይህንን የአመጋገብ መንገድ የመረጡ ሰዎች ከብዙ በሽታዎች ራሳቸውን መከላከል ይችላሉ ይላሉ። ይሁንና በአንጻሩ አንዳንዶች ወተትና ስጋን የመሳሰሉ ምግቦችን ጨርሶ መተው ቀላል አይደለም ሲሉ ይከራከራሉ። በኬንያ የሚገኘው የአትክልት ተመጋቢዎች ማህበረሰብ ቪጋን ማለት ሙሉ ለሙሉ ከእንስሳት ተዋጽኦ ነጻ የሆነ አመጋገብ ነው ይላል። ወይዘሮ ራቼል የዚህ ማህበረሰብ መስራች ናቸው።
በእንስሳት ላይ ምንም አይነት የጭካኔ ተግባር ስለማንፈጽም መንፈሳችን ደስተኛ ነው። ሌላው ደግሞ የጤና ጥቅሞች አሉት። በእጽዋት ውስጥ ያለው ነገር እንደ እንስሳት ተዋጽኦ ኮሌስትሮል አሊያም እንስሳቱ የሚወጉት ማደለቢያና ጸረ ባክቴሪያ የመሳሰሉ ነገሮች በውስጡ የለውም። ይህም ጤናችንን እንድንጠብቅ ይረዳናል።
አንዳንድ ጥናቶች እጽዋቶችን መመገብ ከደም ግፊትና ከኮሌስትሮል ይከላከላል ይላሉ። በተጨማሪም የተባበሩት መንግስታት ድርጅቶች ጥናት የከብቶች ዳሪ 14.5 በመቶ ለሚሆነው የግሪን ሃውስ ሙቀት መጨመር አስተዋጽኦ እንዳለው በመጥቀስ ሰዎች ይበልጥ እጽዋት መመገብ ላይ ቢያተኩሩ ለምንኖርባት ምድርና ለአየር ንብረት ለውጥ ትልቅ ሚና ያመጣል የሚለውን አመላክቷል። ይሄ ማለት ታዲያ እጽዋትን መመገብ ለጤና ብቻ ሳይሆን ለምድርም ጠቃሚ ነው ማለት ነው። ቆይታ እያመሰገንን የእለቱ ሜጋቢና ቪ መስተናዶን እዚህ ላይ ፈጸምን። ምሽቱን ሳስተናግዳችሁ ነበርኩት ኤደን ገረመው። መርሃ ግብሩን በማቀናበር ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም፣ በፕሮግራም አርቶቱ ሰለሞን አባተ አብረናችሁ ቆይተናል። በነገው ምሽት እንገናኛለን። በዚህ እንሰናበታለን። ደህና ደሩ።